ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ጋና ከፖርቱጋል የተጫወተች ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሮላንዶ የወደቀው። በዛ ኳስ ፔናልቲው ተገኝቷል። እነዚህ እንደዚህ አይነት ክስተቶች ታይተዋል።
የሰማችኋት በዓለም አቀፍ ዳኝነት የእግር ኳስ ዳኝነት ያገለገለችውን በአሁኑ ሰዓት ደግሞ በጨዋታ ኮሚሽነርነት በመስራት ላይ የምትገኘውን ጌራ ወርቅ ከተማን ነው። ከእግር ኳስ ዳኝነት ብሎም ደግሞ ከዓለም ዋንጫ ጋር የተገናኙ ሀሳቦችን ተለዋውጠናል። በምሽቱ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ዝዩ እመራለሁ። ኤልያስ አስማለ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ አስቀድሜ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ጌራ ወርቅ ከተማ በሀገርም ሆነ በዓለም አቀፍ ደረጃ በእግር ኳስ ዳኝነት ዘርፍ ከተሰማሩ ጥቂት ኢትዮጵያውያን መካከል አንዷ ናት። በካታር በመደረግ ላይ ያለውን የዓለም ዋንጫ አስታከን ስለ ዳኝነት ብሎም በዘርፉ ውስጥ ወጣት ሴት ኢትዮጵያውያን እንዴት መሰማራት ይችላሉ በሚሉት ጉዳዮች ላይ ለመነጋገር በስልክ መስመር ላይ አግኝተናታል። አስቀድማ ስለ እግር ኳስ ዳኝነት የሙያ ጉዞዋ ባጭሩ ትነግረናለች።
ዓለም አቀፍ ዳኛ የሆንኩት በ2015 በፈረንጆች ነው፣ እስከ 2020 ድረስ ማለት ነው። ከዛ ቀጥሎ በ2020 ያው እንግዲህ በመሀል ወልጄ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜያለሁ። ከዛ በኋላ የኮሚሽነርነት ስልጠና ሂጄ ለክልሉ ላይ ቀድሜ ይሰራ ነበር እንደ ኦሮሚያ። ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ከዛሬ 3 ዓመት ጀምሮ አበሻ 2012 ጀምሬ ኮሚሽነርነት ዛሬ እየሰራሁ እገኛለሁ ማለት ነው።
እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን?
አዎ፣ በዓለም አቀፍ ደረጃ ያው የ2015 የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች 1-2 ጨዋታዎች የመብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ ማጣሪያ ናቸው ያለው። ከዛ በኋላ ሌላ እድል ማጫወት እድሉን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ የወንዶችን ጨዋታ በዋና ዳኝነት እመራ ነበር። ከዛ በኋላ ከጊዜ በኋላ ያው ሴት ዳኞች የወንድ ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣም በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ሰርቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ጦር በጨዋታ ታዛቢነት እሰራለሁ ማለት ነው።
አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው?
መጀመሪያው በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን ሜንታሊ ደግሞ የእግር ኳስ ሕጎችን እና ደንቦችን ጠንቅቆ ማወቅና ማስተገበር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ የተጫወታው ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ፣ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት።
ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። ሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንቺም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ
እውነትን ነው ባይዜ ከጊዜ በኋላ ወር 5 ዓመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይመሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታያት እየተፋፈሰ በአለም አቀፍ ደረጃ እስከ አለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ አሁን ወደዛ መጣው ቢሰሩ ውድድሩን ፊት ሊያደርጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ
ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ?
አዎ፣ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰዋዊ ባህሪ ያለው ከዛ ውስጥ መሳሳት ነው። ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድን ነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ በተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ፣ ጥሩ ጎኖች አሉ፣ አንዳንድ የታዩ ክፍተቶችም አሉ።
እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትይዋለ ይሆን?
አዎ፣ ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሮላንዶ የወደቀው። በዛ ኳስ ፔናልቲው ተገኝቷል። እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚል እና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንበታል።
እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህም በማየት ሽስ አንቺ ምን ይሰማሻል?
በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን ሲመሩ የመጀመሪያ ጊዜ ነው። ይሄን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ የተሻሉ እና ጠንካራ እንስት ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ፣ ከጠነከሩ እና ከሰሩ ዓለም ዋንጫ ድረስ ወጥተው ማጫወት የሚችሉ ከሆነ ሀገር በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ።
ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ፣ በዘርፉ ውስጥ ያሉ ሴቶችም እንዲበዙ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ?
አዎ፣ እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው፣ በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያና አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ቢሰጣቸው፣ ምክንያቱም እኔ ቅድም እንደገለጽኩልህ ከወሊድ በኋላ በገጠመኝ የህመም ችግር ነው ከዳኝነት ራሴን ያገለልኩት። ሴት ልጆች ቤት ውስጥ ጫና ይበዛባቸዋል። ሴት ልጆች ቤት ውስጥ እናት ነች፣ ኃላፊነት ይበዛባታል። ከልጅ ጋር ያለ ኃላፊነት፣ ቤተሰብ በማስተዳደር ሁኔታ ብዙ ጫናዎች ስለሚኖርባት ያንን ጫና ተገንዝቦ በሚገጥማቸው ማንኛውም ፊዚካልም ሆነ ሜንታሊ በዳኝነቱ ላይ የሚያስፈልጋቸውን እገዛ እንዲደረግላቸው በፌዴሬሽኑ በኩል አትኩሮት እንዲሰጠው ነው የምፈልገው። ምክንያቱም ጥሩ ጥሩ ዳኞች የምናያቸው አሉ። ነገር ግን ከወሊድ በኋላ ካለው ማህበራዊ የአኗኗር ዘዴ ከዚህ አንጻር ባክ ያደርጋሉ። ስለዚህ ዳኞችን ለማብዛት ሴት ዳኞቻችንን ለማብዛትና ትልቅ ደረጃ ላይ ለማድረስ በተለየ ሁኔታ ሴት ዳኞቻችንን በተለየ እንክብካቤ ቢደረግላቸው፣ ድጋፍ ቢደረግላቸው የሚል አስተያየት ለመስጠት እንፈልገው።
እጅግ በጣም አመሰግናለሁ። ጌራወርቅ ከተማ በዓለም አቀፍ የእግር ኳስ ዳኝነት፣ አሁን ደግሞ በእግር ኳስ ኮሚሽነርነት እያገለገልሽ ትገኛለሽ። ሀሳብሽን ስላጋራሽን በጣም አመሰግናለሁ።
አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ዶክተር ሚካኤል ሻውል በካንሰር ሕክምና ረዳት ፕሮፌሰር ናቸው። ኢትዮጵያ ውስጥ ከዘመናዊ አኗኗር ዘዴ ጋር እየጨመረ ለመጣው የካንሰር ሕመም ታካሚዎች ቁጥር እንዲሁም ከገንዘብ ድጋፍ ጎን ለጎን ሊደረጉ የሚችሉ ድጋፎችን በተመለከተ በማህበራዊ ድረገጻቸው ላይ ግንዛቤ ያስጨብጣሉ። ሳሙናና የሴቶች የንጽህና መጠበቂያዎች ከሕክምና ሂደቱ ጋር ተያይዞ ለሚመጣው የጸጉር መርገፍ እንዲሁም ደግሞ የጡት መቆረጥ ሁኔታ ደግሞ ሊሆኑ የሚችሉ ሰው ሰራሽ ጸጉርና ጡት ማስያዣዎች እንዲሁም ውስጥ ልብሶች አስፈላጊ መሆናቸውን ይገልጻሉ። እነዚህ ቁሳቁሶችም በሰዎች አማካኝነት ሊለገሱ እንደሚገባም ያሳስባሉ። ኤደን ገረመው አነጋግራቸዋለች። አስቀድመው ራሳቸውን ያስተዋውቁናል።
ዶክተር ሚካኤል ሻውል እባላለሁ። በካንሰር ሕክምና ረዳት ፕሮፌሰር ነኝ። የምሰራው ሀረማያ ዩኒቨርሲቲ ሀረር ነው፣ በህይወት ባና ሆስፒታል ካንሰር ሴንተር።
እሺ ዶክተር፣ በጣም ነው የማመሰግነው ከኛ ጋር ጊዜህን ለመስጠት ፈቃደኛ ስለሆንክ። ለውይይታችን መነሻ የሚሆነን እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮችን ነጥቦችን ያስቀመጥከው እና እስቲ እነሱን ነጥቦችና ሁኔታውን በማስተዋወቅ እንጀምር።
እሺ በጣም አመሰግናለሁ። ምንድነው ያው እንደ ካንሰር ሐኪም ያለነውም ብዛታችን በጣም ትንሽ ነው። ኢትዮጵያ ላይ ባደጉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ፣ ስለ ካንሰር ያለው እውቀት በጣም ትልቅ ነው እና ሰው ራሱን ከመጠበቅ አንጻር፣ ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ፣ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስና ራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችን የሚጎዳ ነገር የመናገር ነገር አለ እና እውቀቱ ብዙም አይደለም፣ በጣም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው በየአመቱ፣ በተለይ ይሄ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለን ነው እና አሁን ግሎቦካን በ2020 ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ 77,000 ሰው በካንሰር ይያዛል። ያም ብቻ አይደለም፣ እስከ 50,000 ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣ እና እየታከመ ያለው እና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ሕክምና፣ የኬሞቴራፒ ሕክምና፣ የተለያዩ ሆርሞናል ሕክምናዎችን ከመስጠት ውጪ ይሄ የስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጭዎቹ እንዳደጉት ሀገሮች እየሰራን አይደለም። ግን የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚሁ አቋቁሞት እየተሰራ ያለው። እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ 16 ታካሚዎች የካንሰር ታካሚዎችን ይዞ በተለይ ሴት ታካሚዎችን ግብ ያበላሉ፣ መጠጥ ያጠጣሉ፣ ሳኒታሪ ፓድ እነኚህ ንጽህና መጠበቂያ እቃዎችን ይለግሳሉ፣ ከዛ ውጪ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ። በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ እየሄድኩ አይ ነበር። ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው። ሜዳ ላይ ነው ወድቆ የሚኖረው ማለት ይቻላል። ለምሳሌ ከገጠር የሚመጡ እናቶች ብዙ ጊዜ ባሎቻቸው ልጆቻቸውን ማሳደግ ስላለባቸው እዛው ገጠር ላይ ነው የሚቀሩ እና ታካሚዎቹ ሲመጡ ለብቻዎቻቸው ነው የሚመጡ። በሽታው ጋር የብቸኝነት የስነ ልቦና የስነ አእምሮ ጫና ይደርስባቸዋል። እዛ ላይ በህብረተሰቡ የመገለል በሽታው በራሱ የሚያመጣቸው ለምሳሌ እብጠት ሊሆን ይችላል፣ ፈሳሽ ማውጣት ሊሆን ይችላል። ከዛ ውጪ ደግሞ በአይን የማይታዩ ሽታዎች ሊያመጣ ይችላል በሽታው እና በዛ ምክንያት በማህበረሰቡ የተገለሉ ይሆናሉ እና ቢያንስ እስቲ ይህ ነገር በሐኪም ፔጅ ላይ ቢመጣ ሰዎች ይማሩበታል ብዬ ስላሰብኩ ነው።
እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስታማሚዎችም ግን ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት፣ ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስታማሚዎች፣ ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው?
አው ጥሩ ጥያቄ ነው። ይሄን ዋው ሜሊ መሰረታዊ ምን ይላል መሰረሽ የኛ ትሪሊኮቹ መጻፎች የካንሰር መጻፎች ካንሰር ኢዝ ፋሚሊ ዲዚዝ ይላሉ። ያ ማለት ምንድነው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም ያው ዙሪያውን ኮሚኒቲውን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ኪሞቴራፒ፣ ራዲዮቴራፒ ብላቸው ህክምናዎች በጣም ኤክስፔንሲቭ ናቸውና ኢኮኖሚካሊ ቤተሰቡን ይጎዳል እንደመጀመሪያ። ያም ብቻ አይደለም፣ በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እነኚህ የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ። አይደለም እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም የቀነሰ የግንዛቤው እጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል። እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር ግንዛቤ መስጠት፣ በተለይ ቅድመ ምርመራ። ደስ የሚለኝ ይሄ ምዕራባውያን ላይ ያለው ምዕራባውያን ዓለም ላይ ያለው ነገር ምንድን ነው? ቅድመ ምርመራ የሚባል ነገር አለ። ወይም ደግሞ ምሳሌ በእነሱ በየወሩ መድበው ከፋፍለው ካንሰሮቹን የሚያስተምሩበት ሰዎች ኢንጌጅ የሚያደርጉ ለምሳሌ ኦክቶበር መንዝ በፈረንጆቹ ጥቅምት ወር ብረስ ካንሰር አዌርነስ መንዝ ነው። ለጡት ካንሰር ግንዛቤ የሚሰጣጡበት ነው። እዛ ላይ ምርመራ እንዲያደርጉ ትልቅ አስተምሮ ያደርጋሉ። ያን ብቻ አይደለም፣ በማህበረሰባቸው የተጎዱ እንስቶች፣ ሴቶች ካሉ ከግንዛቤ ውጪ ከቅድመ ምርመራ ውጪ ደግሞ ሰፖርት ያደርጋሉ ማለት ነው። በገንዘብ ገንዘብ ብቻ አይደለም ሰውን የሚረዳው እነኝህ ታካሚዎች፣ በገንዘብ ብቻ ሳይሆን ኢሞሽናሊ ለምሳሌ ሰውን ማቀፍ ሀግ ማድረግ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደው የምንለዋለን ሳይንሱ ሰዎች በሚጠቃቀፉበት ጊዜ ኦክሲቶሲን የሚባል ላቭ ሆርሞን የሚባል ይመነጫል ይባላል እና ሰውን አለሁልህ ማለት አንድ ነገር ነው። በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ቢባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ እኛ ሀገር በብዛት ያው በስፋት የተለመደው ምንድን ነው? ደም መለገስ። ያም ብቻ ሳይሆን ደግሞ እንደዚህ ስነ ልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድን ነው? እነኚህ ልክ አንድ ሰው ዳያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ ቄስ እንደምንለው፣ ከዛ ውጪ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ሕክምናውን ምሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም በመንፈሳዊውም በስነ አእምሮም ስነ ልቦናም በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስበው የሚወያይበት በሽታው ምንድን ነው፣ እንዴት ነው የሚታከመው፣ ምን ማድረግ እንችላለን፣ ይህ ፍረስትሬትድ እንዳይሆኑ ጭንቅላታቸው እንዳይጨናነቅ እና ስትረስፉል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድ እና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለእሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል፣ ካንሰር እንዴት መታከም እንደሚችል፣ እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፋርፌች ነው፣ በጣም ወደኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሐኪም ፔጅ ላይ ይህንን ነገር ፖስት ያደረጉት እና ሜቢ ደግሞ ሰዎች ሼር ቢያደረጉ በጣም ሲምፕል የሚመስሉ ለምሳሌ ቴክስት መላክ፣ ፖስት ካርድ መስጠት ለታካሚዎች እንዲሁ ደግሞ እነሱ ሲመጡ አንድ ሰው ካንሰር ታካሚ እንደሌላው ኢንፌክሽን እንደያዘው ታካሚ አይደለም አፕሮች ማድረግ ያለባቸው እና ያ ሰው ህይወቱ ብዙ ነገሩ የሚያመሰቃቀል በሽታ ነው ሊይዘው የሚችለው እና ሰዎች ደንግጠውም ሊመጡ ስለሚችሉ አፕሮቻቸው ጥሩ መሆን እንዳለበት ነው ለመመካከል ጽሁፉን ጽፌው እዛ ላይ ለጠቁት ማለት ነው።
አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ ይህንን ድጋፍ መስጠት የሚፈልጉ ማስያዣ ባንኮች ወይም ደግሞ ይህን መሰል በጎን የሚመጡ ድጋፎችን፣ ጸጉርም ሊሆን ይችላል፣ ልብሶች፣ የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት ትላለህ? እስከዛው ድረስ
እውነት ነው ያው እንደ ጠንክሮ እስካሁን አልመጣም። ያው በገቨርንመንት በመንግስትም ደረጃ ያው የተሰራው ስራ ዋናውን ሕክምና ከመስጠት ውጪ መደጋገፉ ላይ ብዙ አልተሰራበትም እና እየተሰራም ያለ ነገር ነው። እውነት ለመናገር ያው ካንሰር ሕክምና ከዛሬ 10 ዓመት በፊት የነበረው እና አሁን ያለበት ይዞታ በጣም ትልቅ ስፋት አለው። ቢያንስ ብዙ ሐኪሞች ፈርተዋል። እንዲሁም የሕክምናውም እየሰፋ ያለበት ሁኔታ ነው ያለው። ቢያንስ በየክልሉ በጣም ሰፍቶ ነው የሚገኘው። አሁን ቆንጆ ነው። የተወሰኑ ናቸው ያሉት። አሁን በኢትዮጵያ ካንሰር ማህበር ማቴዎስ ወንዱ፣ አለም ፀሐይ እንደዚህ የሚባሉ ፒንክ ሎተስ በጣም የተወሰኑ ናቸው። እና ስርም የሚሞሉ አይመስለኝም ሆነን ለመናገር ማህበሮቹም እነሱም ደግሞ ያለባቸው ታስክና ይሄ ኃላፊነት ሪስፖንሲቢሊቲያቸው በጣም ብዙ ስለሆነ እንደዚህ አይነት ሰርቪሶች ላይ ኢንጌጅ አያደርጉም። እና እነኚህ ቅድም የተነሱት ነጥቦች ብራ ባንክ ለምሳሌ ጡት ማስያዣን ለጡት ካንሰር ታካሚዎች መስጠት፣ ከዛ ውጪ ደግሞ ይሄ ጸጉርን መለገስ በተለይ ኬሞቴራፒ የሚባለውን ሕክምና የወሰዱ ሴቶች መድኃኒቱ ምክንያት የሚመጣ የጸጉር መመለጥ ይደርስባቸዋል እና ስነ ጊዜ ጊዜያዊ ነው የዛን ሰዓት ዊክ ቢሰጣቸው ይሄ ሳይኮሎጂካል የሆነውን ስነ አእምሮ ስነ ልቦና ጫና በጣም ይቀንስላቸዋል። እና እንዲሁ ለአንድ ሰው ራሱ አንዳንድ ሰዎች ሆስፒታል ላይ መጥተው ምን ያደርጋሉ? የሕክምና ወጪን ይሸፍናሉ። ሆስፒታል ላይ ያየሁትን ነገር ነው ወደፊት ያመጣሁትና ሰዎች መወያየት ቢችሉ በዚህ ነገር መርዳት ቢችሉ እና በአካል ደግሞ በግል አንድ ሰው መርዳት ከፈለገ እነኚህ ማህበሮች አሉ። እነሱን ራሱ ተደዋውሎ ከእነሱ ጋር እነሱ ማህበር ላይ የሚረዱ ሰዎችን ኢንቮልቭ አድርጎ ለእነሱ ጡት ማስያዣ መስጠት፣ ዊክ መስጠት ይቻላል። ብዙ ነገር ማድረግ ይቻላል። በተለይ ዲያስፖራው እና ከኢትዮጵያ ውጭ ያለው ሰው ደግሞ ብዙ ነገር መርዳት ይችላል እና ካንሰር ታካሚዎችን እባካችሁ እናስባቸው ለማለት ያክል ነው።
እሺ፣ ዶክተር ሚካኤል ሻውል በጣም ነው የማመሰግነው ስለነበረን ቆይታ።
እኔማ በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዝግጅቶቻችን ላይ ሀሳብ፣ አስተያየት መስጠት ብትፈልጉ እኛን እንዴት ማግኘት እንደምትችሉ የሚጠቁማችሁን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ተመልሰናል። በመቀጠል ደግሞ ዓለም አቀፉን የካታር የዓለም ዋንጫንና ሌሎች ጉዳዮችን የተመለከቱ የስፖርት ዜናዎችን ሊያጋራን ኬኔዲ አባተ መስመር ላይ ይጠብቀናል።
በካታሩ የዓለም ዋንጫ አዳዲስ ታሪኮችን በመጻፍ ላይ የምትገኘው ሞሮኮ ዓለም አቀፍ ውዳሴ እየተቸራት ነው። ሞሮኮ ለዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊና የአረብ ሀገር እንደመሆኗ የተለያዩ አድናቆቶች እየጎረፉላት ይገኛሉ። የአትላስ አንበሶች በሚል ቅጥል ስም የሚታወቁት ሞሮኮዎች ፖርቹጋልን 1-0 ድል አድርገው ግማሽ ፍጻሜውን መቀላቀላቸውን ተከትሎ ደጋፊዎቻቸው በደስታ ሲሰክሩ የሞሮኮ ባንዲራ በዓለም ዙሪያ በሚገኙ ከተሞችም ታይቷል። ከሞሮኮ ከተሞች ራባትና ካዛብላንካ ጀምሮ እስከ ለንደንና ፓሪስ ጎዳናዎች ብዙዎች አደባባይ በመውጣት ደስታቸውን ገልጸዋል። የዓለም የፖለቲካ መሪዎችም በዚህ ውድድር በፊፋ የዓለም ደረጃዎች የመጀመሪያ 10 ውስጥ የሚገኙትን ቤልጅየምን፣ ስፔንንና ፖርቹጋልን ያሸነፉትን የአትላስ አንበሶች አወድሰዋል። የቻድ ፕሬዝዳንት መሐመድ ኢድሪስ ዴቢ በትዊተር ገጻቸው ላይ ባሰፈሩት የአድናቆት ጽሑፍ ታሪካዊና ያልተለመደ የ2022 የዓለም ግማሽ ፍጻሜ የአትላስ አንበሶች ብቃት የመላው አፍሪካ ነው። ለታላቁ የፍጻሜ ውድድር እንዲደርሱ ለአፍሪካ ተወካዮች ሙሉ ድጋፍ አለን። አፍሪካ የዓለም ሻምፒዮን ትሆናለች። አዎ ይቻላል ኢንሻአላ ብለዋል። የዱባዩ ሼክ መሐመድ ቢን ራሺድ በዓለም ዋንጫው ከሞሮኮ ልቆ የሚሰማ ድምጽ የለም ሲሉ፣ የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ የወንድሞቻችንን ደስታ እንጋራለን ሲሉ በትዊተር ገጻቸው አስፍረዋል። እንደ ሮይተርስ ዘገባ የፍልስጤም ጠቅላይ ሚኒስትር መሐመድ ሽታይ ደግሞ አረቦች ሲደሰቱ ደስ ይለናል ሲሉ ድሉን አወድሰዋል። ሁለቱ ተቀናቃኝ የፍልስጤም ፓርቲዎች ፋታህና ሐማስ የእንኳን ደስ አላችሁ መልእክት ልከዋል ሲልም ሮይተርስ ዘግቧል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ አልዱቤባ ከሞሮኮ ባንዲራ ምስል ጋር የሞሮኮ ብሔራዊ ቡድን ለዓለም ዋንጫ ግማሽ ፍጻሜ በመድረሱ እንኳን ደስ አለን ሲሉ በትዊተር ገጻቸው አስፍረዋል። የዮርዳኖስ ንጉስ አብዱላህ ሁለተኛ ደግሞ ለሞሮኮ ንጉስ መሐመድ ስድስተኛ ስልክ በመደወል እንኳን እንኳን ደስ አለዎት ብለዋል። በትዊተር ገጻቸው ላይ የአትላስ አንበሶች ለዓለም ዋንጫ የግማሽ ፍጻሜ ውድድር ያለፋችሁ የመጀመሪያው የአፍሪካና የአረብ ቡድን በመሆናችሁ እንኳን ደስ አላችሁ ያሉት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። መልካም ምኞታቸውን የገለጹ ሌሎች ሀገራትና መሪዎችም አሉ። ከዚህ ቀደም በተለያዩ ጊዜያት 3 የአፍሪካ ሀገራት ለሩብ ፍጻሜ ደርሰዋል። ካሜሮን በ1990፣ ሴኔጋል በ2002 እና ጋና በ2010። ነገር ግን ከአሁኑ የሞሮኮ ስኬት በፊት ግማሽ ፍጻሜን ያሳካ የአፍሪካ ሀገር የለም። የአፍሪካ እግር ኳስ ኮንፌዴሬሽን በትዊተር ገጹ ላይ አህጉራዊ ታሪክ በአትላስ አንበሶች እንዴት ያለ ስኬት ነው ብሏል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን ድል ከቀናት ለፍጻሜ በመድረስ ሌላ ታሪክ ትሰራለች። የመጨረሻ አራቱን የተቀላቀሉት ሌሎች ሀገራት አርጀንቲናና ክሮሺያም እርስ በርስ ይገጥማሉ። ነገ ማክሰኞና በቀጣዩ ቀን ረቡዕ የሚካሄዱትን 2 የግማሽ ፍጻሜ ጨዋታዎች ጨምሮ የካታር 2022 የዓለም ዋንጫ ሊጠናቀቅ 4 ጨዋታዎች ብቻ ይቀራሉ። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ የተለያዩ አሰልጣኞች ከስራ ተሰናብተዋል። የብራዚሉ አዴኖር ሊዮናርዶ ባቺ፣ የኔዘርላንድሱ ሉዊ ቫናል፣ የሜክሲኮው ጄራርዶ ማርቲኖ፣ የቤልጅየሙ ሮቤርቶ ማርቲኔዝ፣ የጋናው ኦቶ አዶ፣ የደቡብ ኮሪያው ፓውሎ ቤንቶ፣ የስፔኑ ሉዊስ ኤንሪኬ እስካሁን የተሰናበቱ አሊያም ከቡድናቸው በፈቃዳቸው የተለያዩ አሰልጣኞች ናቸው። ከነዚህ መካከል ጥቂቶቹ ከቡድናቸው የተለያዩት ግባቸውን ሳያሳኩ በመቅረታቸው ወይም የሚጠበቅባቸውንና ቃል የገቡትን መፈጸም ባለመቻላቸው ሳይሆን ከውድድሩ ፍጻሜ በኋላ እንደሚለቁ አስቀድመው በደረሱት ስምምነት መሰረት እንደሆነ ተናግረዋል። የጋናው ኦቶ አዶ ቲቴ በሚል ቅጽል ስሙ በይበልጥ የሚታወቀው የብራዚሉ ሊዮናርዶ ባቺና የቤልጅየሙ ማርቲኔስ ከውድድሩ በኋላ ለመልቀቅ ቀድመው እንደወሰኑ የተናገሩ አሰልጣኞች ናቸው። በመጨረሻም ከካታሩ የዓለም ዋንጫ መረጃዎች ስንወጣ የዩናይትድ ስቴትስን የሴቶች ብሔራዊ ቡድን እናገኛለን። የአገሪቱ የሴቶች ብሔራዊ ቡድን ላለፉት 5 ዓመታት ይዞ የቆየውን የፊፋን የዓለም ደረጃዎች ሰንጠረዥ መምራቱን ቀጥሏል። ቡድኑ ካለፉት 4 ጨዋታዎች በ3ቱ ቢሸነፍም ነገር ግን የፊፋ የዓለም ደረጃ ሰንጠረዥን የበላይነት እንደያዘ ቀጥሏል። ይሁን እንጂ በዩናይትድ ስቴትስና ሁለተኛ ደረጃ ላይ ባለችው በጀርመን መካከል ያለው ልዩነት እየጠበበ ነው። እንደ ጎርጎሮሳውያኑ ከ2017 ጀምሮ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን በፊፋ ደረጃ ሰጣት ቀዳሚውን ደረጃ ይዞ ቆይቷል። ጀርመን ስዊድንን በመቅደም ሁለተኛ ላይ ስትሆን እንግሊዝና ፈረንሳይ ተከታዮቹን ደረጃዎች ይዘዋል። ካናዳ ከስፔን ቀድማ 6ኛ ደረጃ ላይ ተቀምጣለች። ብዙ የአውሮፓ ቡድኖች ደረጃቸውን ከፍ እያደረጉ በቀዳሚዎቹ ስፍራዎች እየተቀመጡ ሲሆን ከ10 ምርጥ ቡድኖች ውስጥም 6ቱ የአውሮፓ ቡድኖች ናቸው። ፊፋ እንደገለጸው በታሳሱ የደረጃ ሰንጠረዥ ከ211 አባል ማህበራት ውስጥ 187ቱ ተካተዋል። ይህም በእስካሁኑ ሂደት በሴቶች ብሔራዊ ቡድን የደረጃ ሰንጠረዥ ውስጥ ከተካተቱት ከፍተኛው ቁጥር መሆኑን አስታውቋል። በዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ አብሬያችሁ ቆየሁት ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። መልካም ምሽት ይሁንላችሁ።